Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ለእናንተ ይሁን። ጋቢና ቪኦኤ ተጀመረ። ከአሜሪካ ድምጽ በዛሬ ምሽት ቆይታችን ከሚሰሙት መካከል
ይሄ ነው። በጣም የተለመደ ነገር ነው። ምንም ሰው መደናገጥ ምናምን የለበትም። የኖርማል ልወጣ ነው ሄዶ ይለውጣል ብሎ ሰላማዊ አለዋወጥ እንደሚኖር በደንብ መቀስቀስ ያለበት ይመስለኛል።
የአዲስ አበባ ዩኒቨርሲቲ የኢኮኖሚክስ ምሁር ፕሮፌሰር አለማየሁ ገዳ ናቸው። ኢትዮጵያ አዲስ የገንዘብ ኖቶችን ይፋ ማድረጓን ተከትሎ ይህ እርምጃ ስላለው በጎና አሉታዊ ውጤት እንዲያስረዱን ጠይቀናቸዋል። ቆየት ብለን እንሰማችኋለን። በትግራይ ክልል ምርጫ የተሳተፈው ሳልሳይ ወያነ ፓርቲ ምርጫው እንቅፋት እንደነበሩበት መግለጹም ተሰምተዋል። ሙሉ ዘገባው እንዲሁ በምሽቱ ይደመጣል። ሌሎች ዘገባዎችም ተካትተዋል። ከሁሉም በፊት ግን አጫጭር የዓለም ዜናዎች ይሰማሉ። ስመኝሽ ቆየ።
አመሰግናለሁ ሀብታሙ። የኦሮሞ ነጻነት ግንባር ኦነግ ስራ አስፈጻሚ ኮሚቴ አባላት ዛሬ በሰጡት ጋዜጣዊ መግለጫ የኦነግ ሊቀመንበር የነበሩትን አቶ ዳዊድ ኢብሳን ከስራ እንዳገዷቸው አስታውቋል። የኦነግ ቃል አቀባይ ሆነው የተተኩት አቶ ባቲ ኡርጌሳ በበኩላቸው መግለጫውን የሰጡት ስራ አስፈጻሚ አባላት ከድርጅቱ በስነ ምግባር ጉድለት የታገዱ ናቸው ብለዋል። የኢትዮጵያ ምርጫ ቦርድም የኦነግ ሊቀመንበር አቶ ዳዊድ ኢብሳ ከኃላፊነታቸው ስለመታገዳቸው መረጃ እንዳለው መግለጹን ፀሐይ ዳምጠው ከአዲስ አበባ የላከችው ዘገባ ያመለክታል። ከአፍሪካ ህጉር ወዳገኘናቸው መረጃዎች ስንሻገር ደግሞ በዲሞክራሲያዊት ኮንጎ ሪፐብሊክ ምስራቃዊ ክፍለ ግዛት ውስጥ በደረሰው የወርቅ ማዕድን ማውጫ መደርመስ አደጋ የጠፉ ሰራተኞችን ለመፈለግ የእርዳታ ሰራተኞች ለሁለት ቀናት ከተሯሯጡ በኋላ ትላንት የመጀመሪያዎቹን አስክሬኖች ማግኘታቸው ታውቋል። አርብ ዕለት በደረሰው የመደርመስ አደጋ ወደ 50 የሚደርሱ ሰዎች ህይወት ሳይጠፋ እንዳልቀረ ተሰግቷል። በማሊ የሰኔ 5ቱ ንቅናቄ የተባለው ሰፊ የህዝብ ድጋፍ ያለው የተቃዋሚ ቡድን ፕሬዝዳንቱን ኢብራሂም ቡባከር ኬይታን ከስልጣን ያነሷቸው የጦር መኮንኖች የደገፉትን የሽግግር እቅድ እንደማይቀበለው አስታወቀ። ወታደራዊ ቡድኑ የሚፈልገው ስልጣን በራሱ በሞኖፖል አግበስብሶ መያዝ ነው ሲል ተቃዋሚው ቡድን መክሰሱ ታውቋል። በዓለም ዙሪያ ወዳሉ የኮቪድ-19 ወሬዎች ስንሻገር በመጪዎቹ ጥቅምትና ህዳር ወራት በኮቪድ-19 ሳቢያ የሚሞቱ ሰዎች ቁጥር ይጨምራል ብለው እንደሚገምቱ የዓለም ጤና ድርጅት የአውሮፓ ቅርንጫፍ ኃላፊ ተናግረዋል። ሃንስ ክሉግ ለአዣንስ ፍራንስ ፕሬስ በሰጡት ቃል ወረርሽኙ እየከፋ ነው የሚሄደው፣ ጥቅምትና ህዳር ውስጥ ብዙ ሰው ይሞታል ብለን እንሰጋለን ብለዋል። ኃላፊው የኮቪድ-19 ክትባት ቢገኝ እንኳን ዓለም አቀፍ ወረርሽኙ አበቃ ማለት እንደማይሆንም ሳያሳስቡ አላለፉም። እንደዚያ ሲባል እሰማለሁ፣ ግን ፈጽሞ አይደለም። የሚገኘው ክትባት ለሁሉም ህዝብ የሚሆን ወይም ሁሉንም የሚረዳ እንደሚሆን አናውቅም። የተወሰነ የህዝብ ክፍል ቫይረሱን እንዲከላከል እንደሚረዳ፣ ለሌላው ደግሞ ምንም ላይጠቅም እንደሚችል ከወዲሁ ፍንጮች እያገኘን ነው። ያ ከሆነ ደግሞ የተለያዩ የክትባት አይነቶችን ማዘዝ ሊኖርብን ነው። እንደዚያ ሲሆን የሚኖረውን የማጓጓዝና የማከፋፈል መከራ መገመት ይቻላል ብለዋል። ኃላፊው አክለው ወረርሽኙ የሚያከትመው እንደ ማህበረሰብ ሁላችንም አብረነው መኖር ስንማር መሆኑን ጠቁመዋል። በአሁኑ ወቅት በዓለም ዙሪያ በኮሮና ቫይረስ የተያዘ ሰው ቁጥር ከ29 ሚሊየን፣ የሞቱ ሰዎች ቁጥር ደግሞ ከ924 ሺህ አልፏል። የአፍና አፍንጫ መሸፈኛ ጭንብል መጠቀምን ሁሉም ተግባራዊ ቢያደርግ በኮሮና ቫይረስ ምክንያት የሚታመሙ ሰዎች ላይ ህመማቸው እንዳይበረታባቸውና አብዛኛው ለቫይረሱ የሚጋለጠው ሰው ህመም እንዳይኖረው ሊረዳ እንደሚችል ኒው ኢንግላንድ የህክምና መጽሔት ያስነበበው ሪፖርት አመለከተ። ይህ ትክክል ከሆነ የፊት መሸፈኛ ጭንብል የኮቪድ-19 ክትባት እስከሚወጣ የተጠበቀ ባለበት በአሁኑ ወቅት እንደ ክትባት በማገልገል የሰዎች የቫይረሱን የመከላከል አቅም እንዲጠናከርና የቫይረሱን ስርጭት ለመከላከል ጠቃሚ ሊሆን እንደሚችል ተመልክቷል። ይህ በእንዲህ እንዳለ በተባበሩት የአረብ ኤምሬቶች ባለፈው ቅዳሜ ከፍተኛው የኮሮና ቫይረስ ተያዦች ቁጥር 1007 ሆኖ መመዝገቡ ታውቋል። በሌላ ዜና አስትራዜንካ የተባለው የብሪታንያና የስዊድን የመድኃኒት ኩባንያ ባለፈው ማክሰኞ የተቋረጠውን የኮቪድ-19 ክትባት የሰው ላይ ሙከራ እንደገና መቀጠሉን አስታውቋል። በዩናይትድ ስቴትስ የተሸመገለው የአፍጋኒስታን ተፋላሚ ወገኖች ታሪካዊ የሰላም ድርድር ኳታር ዋና ከተማ ዶሃ ላይ ትላንት ለሁለተኛ ቀን ቀጥሎ ሲውል በሀገር ውስጥ ደግሞ ሁለት ወገኖች ጥቃት ተከፈተብኝ በማለት እርስ በርስ ተካሰዋል። በአፍጋን መንግስት የጸጥታ ኃይሎችና በታሊባን ታጣቂዎች መካከል በተካሄደው ውጊያ የሁለቱም ወገኖች ተዋጊዎችና ሲቪሎች ያሉባቸው ብዛት ያላቸው ሰዎች መገደላቸውን ዘገባዎች አመልክተዋል። የሁለቱ ወገኖች ግጭት ለረጅም ጊዜ ሲጠበቅ ቆይቶ የታሊባንና የአፍጋን መንግስት ከፍተኛ ተወካዮች በተካፈሉበት የዶሃው የሰላም ድርድር ላይ ዋናው ፈተና እንደሚሆን ተገልጿል። አድማጮች ለሰዓቱ ያስኩላችሁ ዜና ይህን ይመስላል። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ።
ጋቢና ቪኦኤ ከአሜሪካ ድምፅ መደመጡን ይቀጥላል። ማናቸውም ማስተያየቶችና ጥቆማዎች ቢኖራችሁ የማህበራዊ መገናኛ አውታሮቻችንን በመጠቀም ልታናግሩን ልታገኙን ትችላላችሁ። ወደ ቀዳሚው ርዕሰ ጉዳይ እንሻገር። ኢትዮጵያ ከሁለት አስርት ዓመታት በላይ ስትጠቀምባቸው የነበሩ የገንዘብ ቅጠሎችን ወይንም ኖቶችን በአዲስ ለመተካት መወሰኗን ዛሬ አስታውቃለች። አዳዲሶቹ የገንዘብ አይነቶች ህገወጥ የገንዘብ ዝውውርንና ሙስናን የመሰሉ ወንጀሎችን ለመከላከል መፍትሄ ይሆናሉ ሲሉም የመንግስት ባለስልጣናት አስታውቀዋል። ለመሆኑ ይህ እርምጃ በኢትዮጵያ ምጣኔ ሀብትና በኢትዮጵያውያን ኑሮ ላይ ምን አይነት አዎንታዊና አሉታዊ ለውጥ ያመጣል? ይህንንና ተያያዥ ጥያቄዎች ላይ ማብራሪያ የሰጡን የአዲስ አበባ ዩኒቨርሲቲው የኢኮኖሚክስ ምሁር ፕሮፌሰር አለማየሁ ገዳ ናቸው። ከፋይናንስና ምጣኔ ሀብት አንጻር የውሳኔውን አስፈላጊነት በመመርመር ይጀምራሉ።
እኔ ምንም አይታየኝም ፋይናንስና ኢኮኖሚ በኩል ላይክ እንዲህ የሚያጣድፍ ነገር ያለ አይመስለኝም። እንዲያውም እንደምታውቀው አሁን ከባድ የኮቪድ ተጽዕኖ ከባድ ያለበት ሁኔታ ነው። በተቻለ መጠን ወጪዎችን ይሄ ነገር ያው ወጪ ይጠይቃል። በተቻለ መጠን ወጪዎችን የምትቆጥቡበት ጊዜ ስለሆነ ምንም ከፋይናንስ እና ከኢኮኖሚ አንጻር አታዳፊ ነገር የለም ብዬ ነው የማስበው።
የኢትዮጵያ መንግስት የአሁኑን እርምጃ ለመውሰድ የፈለገባቸው ምክንያቶች መካከል የተወሰኑትን ጠቅሰዋል። ከነዚህ መካከል አንደኛው ህገወጥ የገንዘብ ዝውውር እንዲሁም ሙስናን ለማስቀረት ይበጃል ተብሎ ስለሚታሰብ እንደሆነ ገልጿል። ከዚህ አንጻርስ
ብዙም የሚያመጣ ለውጥ የሚያመጣ አይመስለኝም። እዚህ ላይ አንደኛ ሙስናን በሚመለከት እንግዲህ ማንኛውም ሰው የድሮ ብሩን ይዞ ይሄድና ይለውጣል። ስለዚህ ልክ ሲለውጥ ከየት አመጣህ፣ ይህንን ስትሰራ ታክስ ከፍለሃል ወይ የሚል ካልሆነ መንግስት ምንም ለውጥ የለውም። ሄደህ አመጣዋለህ አለቀ ነው። የገንዘብ ዝውውሩን ቢሆን አንደኛ ከተለወጠ በኋላ ሊካሄድ ይችላል። ይሄ ነገር ብሩን ከለወጥከው በኋላ የገንዘብ ዝውውሩ ልታካሄድ ይችላለን። ለአንድ ወር ለሁለት ወር እስከሚለወጥ ካልሆነ ቋሚ መፍትሄ አይመስለኝም። ቋሚ መፍትሄ ራሱን ነገሩን ተከታትለህ ስር መሰረቱ ምንድን ነው ብለህ እሱን ማጥፋት ነው። ስለዚህ እኔ በሁለቱ ምክንያት ብዙ ሀገር የተለመደ ጉዳይ ነው ብር መለወጥ። ስለዚህ በቀጥታ ሄደህ የምትለውጥ ከሆነ ብሩን ከየት አመጣኸው እንዴት ያገኘኸው ማትበል ከሆነ ሙስናንም ይሁን ህገወጥ ዝውውርን ብዙም ይለውጠው አይመስለኝም።
የኢትዮጵያ መንግስት ይህንን እርምጃ ለመውሰድ ወስኗል። በ90 ቀናት ውስጥም ለማስፈጸም እቅድ እንዳለው አስታውቋል። ይወሰዳሉ ተብለው ከታቀዱ እርምጃዎች አንዱ በኢትዮጵያ ታሪክ ለመጀመሪያ ጊዜ የ200 ብር ኖት ወደ ገበያ እንደሚገባ ተሰምቷል። ይህን የመሳሰሉት ውሳኔዎች በኢኮኖሚው ላይ የሚያመጡት አሉታዊም ሆነ አዎንታዊ ተጽዕኖ ምንድን ነው?
ቆንጆ ነው፣ ቆንጆ ጥያቄ ነው። አሁን ያልከው ነገር እንግዲህ አንደኛው ነገር መንግስት ማድረግ ያለበት ይሄ ነው። በጣም የተለመደ ነገር ነው። ምንም ሰው መደናጋገጥ ምናምን የለበትም። የኖርማል ልወጣ ነው ሄዶ ይለውጣል ብሎ ሰላማዊ አለዋወጥ እንደሚኖር በደንብ መቀስቀስ ያለበት ይመስለኛል። አንደኛ እሱ ነው። ሁለተኛ እንዳልከው 200 ኖት መውጣቱ አስፈላጊ ነው። እንደውም እኔ 500 እና 1000 ቢወጣ ሁሉ እፈልግ ነበረ። ምንድን ነው በዋጋ ንረት ምክንያት ብሩ ዋጋ አጥቷል። 100 ብሮቹን አሁን ከተማ ያሉት የምታያቸው ደቀዋል። እና አንድ ብር እና አምስት ብር ምናምን ሁሉ ጠፍተዋል። አስርም እንዳይጠፋ ያስፈራል። ስለዚህ ይሄ አይነት የዋጋ ንረት ያለበት ሁኔታ ስለሆነ 200 ኢቨን 500 እና 1000 ቢያወጡ ቆንጆ ነበረ። ምክንያቱም ይሄ ብዙ ነገር ያቀላል። አንደኛ የብር መቁጠር ያቀልላል። ሰው በቀላሉ መሸከም ይችላል። ኤቲኤም ማሽኖች አስትሬጂ መሆኑ ነው የሚሆኑት፣ ይቀንስላቸዋል። ስለዚህ እንደዚህ ስለሚያቀላጥፍ ጥሩ ነው። እንግዲህ ስጋቱ ምንድን ነው? በጨመርከው ቁጥር ወደ ሺህ ወደ ምናምን እየሄድክ በሄድክ ቁጥር ኮፒ አድርገው የሚሰሩ ደግሞ ችግር ሊያመጣብህ ይችላል። ወይም ሰው ቢጠፋበትም በአንድ የሚጎዳው ብዙ ይሆናል። ስለዚህ ሁለቱን እያመጋገብክ ነው የምታየው እና 200 እና 500 ቢወጣ እኔ ቆንጆ ይመስለኛል። እንደውም ኢኮኖሚው ላይ ይሄ መለወጡ ምንም ለውጥ አያመጣም። ግን መንግስት መጠንቀቅ ሌላው ያለበት ብርህን እንደፈለግክ መጠቀም ላይ ብዙ ገደብ ባያረግ ጥሩ ነው። ምክንያቱም ሰው ብር ላይ ያለው መተማመን ቆንጆ ነው አሁን እና ይህንን መለወጥ የለበት። መተማመኑን ከለወጥ ወደ ሌላ መገበያያም ሊሄድ ይችላል። ያንን ነገር በጣም አለመቻል ነው።
እንግዲህ ፕሮፌሰር ቀደም ብለውም ጠቀስ አድርገውታል፣ መወሰድ ስላለበት ጥንቃቄ ኢትዮጵያ እነዚህን እርምጃዎች በምትተገብርበት ጊዜ ከግምት ውስጥ ልታስገባቸው የሚገቡ ጉዳዮችን የበለጠ በሰፊው መነጋገር እንችላለን። ቀነ ገደቡ 3 ወር ነው፣ አጭር የሚባል ጊዜ ይመስለኛል። በዚህ ጊዜ ውስጥ ምን አይነት ጥንቃቄዎች መወሰድ አለባቸው? በህዝብም ዘንድ እንዲሁም ደግሞ በመንግስት አካላትም ዘንድ ይህንን ሽግግር በሚያስፈጽሙበት ጊዜ ከግምት ውስጥ ሊያስገቧቸው የሚገቡ የጥንቃቄ እርምጃዎች ምንድን ናቸው?
እንግዲህ አንደኛው እንዳልከው እኔ ጊዜው አጭር ይመስለኛል። አይ ቲንክ ኬንያ አምና ቀይረው ነበረ። 6 ወር ይሁን አመት ይሁን እንደዚህ ረዥም ከኛ የረዘመ ጊዜ ነው ብቻ የተጠቀሙት። አንደኛ አጭር ይመስለኛል ይሄ ነገር ማርዘም ነው። ሁለተኛው ጥንቃቄ እንግዲህ የተለመደው አሰራር ምንድን ነው? እንደዚህ አይነት ነገር አዲሱ ኖት ስታወጣ አሮጌው ብር መቃጠል አለበት ወይም የሆነ ቦታ መጥፋት አለበት። ምክንያቱም በሽግግሩ ወቅት ወደ ኢኮኖሚ በገባ ኢንፍሌሽን ዋጋ ንረት ያመጣል። ስለዚህ ያው ተስፋ ማድረገው ያው የተለመደ የብሔራዊ ባንክ አሰራር ስለሆነ አዲስ በወጣው ልክ የሚሰበሰበው ብር ወይ ይቃጠላል ወይ አንድ ነገር ይደረጋል ማለት ነው። እሱ ላይ ከባድ ጥንቃቄ ይፈልጋል። ብሔራዊ ባንኩ እሱን ያደርጋል ብዬ ተማመናለሁ። የተለመደ አሰራር። ሁለተኛው ሰው ያው መረጋጋት አለበት። መንግስትም ይሄ ነገር እንዴት ነው በጣም የሚዳንቅ ነገር አይደለም፣ የተለመደ አሰራር ነው። ስለዚህ ተረጋግቶ ብሩ ላይ መተማመኑ እንዳለ ሆኖ እንዲለውጥ ማድረግ አለባቸው። ጊዜውን ግን ቢያስረዝሙ ጥሩ ይመስል።
ፕሮፌሰር አለማየሁ እንግዲህ ኢትዮጵያ ለዚህ ውሳኔ እንድትገባ ያስገድዷትን ምክንያቶች ከመንግስት ባለስልጣናት ሰምተናል። ተመሳሳይ አጣብቂኝ ለወደፊቱ እንዳይፈጠር በአዲሱ የገንዘብ ኖት ዋዜማ መወሰድ ያለባቸው የሚባሉ የኢኮኖሚ ውሳኔዎችስ ምንድን ናቸው?
ዘላቂ የሆነው ጉዳይ ከወረቀት የክፍያ ስርዓት ወደ ኤሌክትሮኒክስ መዛወር ነው እና አሁን ፈረንጆቹ ጋር እናንተ ጋር ክሬዲት ካርድ ነው የምትጠቀመው፣ ዴቢት ካርድ ነው። ካሽ በጣም ትንሽ ነው የምትጠቀመው። እኛ ጋር ያው 80% የሚሆናች የህዝባችን ገጠር ያለው ካሽ ነው የሚጠቀመው። ኢቨን ከተማ የምትመጣ ፕሮባብሊ 80% የሚሆነው እሱ ነው የሚጠቀመው። ስለዚህ ከካሽ ወደ ኤሌክትሮኒክስ መሄድ፣ ለዚህ ደግሞ ለእኛ የሚመቸው ምንድነው ሞባይል ባንኪንግ ነው። አሁን ኬንያዎች ሞር ኦር ለስ ወደዛ ተሸጋግረዋል እና ወደ መንግስት ያለ የሌለ ጉልበቱን እሱ ላይ አጥቶ ወደ ሞባይል ፔመንት ሲስተም ህዝቡ እንዲሄድ ቢያደርግ ይሄ ሁሉ ጣጣ ይሄ ሁሉ ወጪ ምንም አይመጣበትም። ሌሎችም ብዙ ጥቅሞች ኖሩ። ዘላቂ መፍትሄ እሱ ይመስለኛል።
ፕሮፌሰር አለማየሁ ገዳ የአዲስ አበባ ዩኒቨርሲቲ የኢኮኖሚክስ ትምህርት ክፍል ፕሮፌሰርና የኢኮኖሚ ጉዳዮች ተመራማሪ፣ በእጅጉ አመሰግናለሁ። ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። አብራችሁን ስለሆናችሁም እናመሰግናለን። ሳልሳይ ወያነ ትግራይ በትግራይ ክልል በተካሄደው ምርጫ በመሳተፉ ኩራት እንደተሰማው በመግለጽ በምርጫው ሂደት ግን እንቅፋቶች እንዳጋጠሙት አስታውቋል። ፓርቲው በወጣው መግለጫ በምርጫው በተሳተፉ አባላቱና ቤተሰቦቻቸው ላይ በአመራር አካላት ተጽዕኖ እንደደረሰባቸውም ገልጿል። በዚህ ጉዳይ ላይ ሙሉጌታ አጽባ ያሰናደው ዘገባ በመቀጠል ይሰማል።
በትግራይ ክልል በተካሄደው ምርጫ ከተሳተፉ 5 ፓርቲዎች አንዱ ሳልሳይ ወያነ ትግራይ በምርጫው ጉዳይ ባወጣው መግለጫ ምርጫ በትግራይ እንዲካሄድ ለትግራይ ህዝብና መንግስት ይፋ ጥሪ ያቀረበ የመጀመሪያ ፓርቲ ነው ሳልሳይ ወያነ ብሏል። የትግራይ ህዝብ በትግሉና ድሉ ያረጋገጠው የራስን እድል በራስ የመወሰን መብቱና በላዕላዊ ስልጣኑ ላይ እንደማይደራደር ለዓለም ባስመሰከረው በዚህ ምርጫ አካል መሆኔን ያኮራኛል ብሏል። ፓርቲውም የሳልሳይ ወያነ የህዝብ ግንኙነት ኃላፊ አቶ ክንፈ ሐዱሽ መግለጫው ባቀረቡበት ጊዜ የትግራይ ምርጫ በልዩ መድረክ የተካሄደ ነው በማለት ገልጸዋል።
ሳልሳይ ወያነ ትግራይ መረጻ ትግራይ ሐጽር ግዘ
ሳልሳይ ወያነ ትግራይ የትግራይ ምርጫ ባጭር ጊዜ የተካሄደ የኮሮና ቫይረስ ወረርሽኝ ባለበት ሀገራዊና ቀጠናዊ ተቃራኒ ኃይሎች ጸረ የትግራይ የራስን እድል በራስ የመወሰን መብት በተሰለፉበት የተካሄደ በትግራይ ታሪክ ልዩ ምዕራፍ ያለው መሆኑ በመረዳት የገባበት መሆኑ መግለጽ ይፈልጋል። ስለሆነም ሳልሳይ ወያነ ትግራይ የ2012 የትግራይ ምርጫ ዘላቂ ብሔራዊ አርነት ለማረጋጋት ለትግራይ ህዝብ የራስን እድል በራስ የመወሰን ትልቅ ትርጉም ሰጥቶ የተሳተፈበት በንቃት ደግሞ ቅስቀሳ ያካሄደበት ነበር ነው ያሉት። በምርጫ ሂደቱ እጥረቶችና እንቅፋቶች ነበሩ ያለው ፓርቲው የምርጫ አስፈጻሚዎች በመንግስታዊ አካል የተዋቀሩ እንደነበሩ ገልጾ የምርጫ ቅስቀሳ በይፋ ከተጠናቀቀ በኋላ ደግሞ ቤት ለቤት እየዞርክ በዚህ ነው ምልክት የምታደርገው የሚል ተጽኖ ይደርስ ነበር ብሏል ፓርቲው።
አበ ናቅጣታት መረጻ ተዓዘብቲ ንምትእንጋድ ድልው ዘይምኳን
በምርጫ ጣቢያዎች የምርጫ ታዛቢዎች ለማስተናገድ ዝግጁ አለመሆን፣ ለምርጫ የሚያስፈልጉ መረጃዎችና ሰነዶች በጊዜው አለማቅረብ፣ ገዢ ፓርቲ በመገናኛ ብዙሃንና በሰነድ አስደግፎ ጥላሸት የመቀባትና የማጥላላት ስራ ፈጽሟል። ተወዳዳሪ እጩዎችና ቤተሰቦቻቸውንም ላይ የማስፈራራትና በህዝብ ደግሞ እንደ ጠላት እንዲታዩ ማሸማቀቅ፣ በድምጽ መስጠትና ቆጠራ ጊዜ ለተወካዮችና ታዛቢዎች ለማራቅ ተጽኖ ተደርጓል። በየአካባቢው ያሉ የምርጫ ኮሚሽን አባላት በህግና ስራር ምርጫው ለማስፈጸም ውስንነት ነበራቸው። እነዚህ በምርጫ ሂደት የታዩና በቀጣይ የፖለቲካ ምዕራፋችን ሳልሳይ ወያነ ትግራይ የሚታገላቸው እጥረቶች እንደሆኑ ተሰምሮበታል ነው ያሉት። በቀጣይ የህዝብ ድምጽ ወደ ውጤት እንዲሻገርና ውክልና እንዲኖረው ሳልሳይ ወያነ እንደሚታገልም ገልጸዋል። ቅይጥ ተመጣጣኝ ቲዩ ተብሎ ወደ ስራ የተገባው 80 በ20 የምርጫ ስርዓት የህዝብ ድምጽ እንዳይባክን ለተሻለ ዲሞክራሲያዊ ተሳትፎም መንግስት የማቋቋም ወንበር ያገኘ ፓርቲ በ20 በመቶ ወንበር መሳተፍ የለበትም ብሎ ተከራክሮ እንደነበረ የገለጸው ፓርቲው በጊዜው ግን ተቀባይነት ሳይኖረው ቀርቷል ብሏል። በአሁኑ ጊዜ ደግሞ ህግና መርህ ስለምንከተል የምርጫ ውጤቱ በወጣው አዋጅ መሰረት ብቻ እንዲፈጸም ጥሪ እናቀርባለን በማለት አስታውቋል። ፓርቲው ለደገፉት አካላት ምስጋና በማቅረብ ሰላማዊና ህጋዊ ትግሉ አጠናክሮ እንደሚቀጥል ገልጿል። በፓርቲው የተነሱ ቅሬታዎች አስመልክቶ ለክልሉ ምርጫ ኮሚሽን አመራር አባል ተባባሪ ፕሮፌሰር መረሳ ጸሐይ ጠይቀናል። የምርጫ አስፈጻሚዎች የተቋቋሙት በመንግስት ነው የተባለው ሲመልሱ ምርጫው ቶሎ መካሄድ እንዳለበት ስምምነት ላይ ከተደረሰ በኋላ ከአሁን በፊት የነበሩ የብሔራዊ ምርጫ ቦርድ አስፈጻሚዎች መንግስት ተረክቧቸው ቆይቶ ምርጫው ሲጀመር ወደኛ ገብተዋል ብለዋል። በዚህም 29,000 ምርጫ አስፈጻሚዎች በህጋዊ መንገድ መመረጣቸውና የማንኛውም ፓርቲ አባል አለመሆናቸው አስፈርመናቸዋል ብለው በህዝብ ይሁን በፓርቲዎች አስተያየት እንዲሰጥባቸው በምርጫ ኮሚሽኑ ዌብሳይት ስማቸው መታተሙና በአስፈጻሚዎቹም ላይ የመጣ ቅሬታ የለም ብለዋል። በፓርቲው አባላት ላይ ስለሚደርሰው መንገላታትም ከአሁን በፊት ከነበሩ ምርጫዎች በተለየ መንገድ መሻሻል ያለበትና ለአጠቃላይ ምርጫ ምስሉ የማይቀይር የታዩ የተወሰኑ ችግሮች ነበሩ፣ እነሱም በአፋጣኝ እንዲፈቱ ስንሰራ ነበር በማለት ገልጸዋል።
ህወሓትም ራሱ ጥብቅ የሆነ ዲስፕሊን ሰጥቶ ግን አንዳንድ ሰው የሚያስቸግር ሊኖር ይችላል። ግን ወዲህ አሁን ወደ ቦታው ተልኮ የህወሓት ወቅት ሰርተን ወዲያው ነው ዊዝን 30 ሚኒት 40 ሚኒት ነው የሚፈታው እና ሳልታዊ ያን መብት ነው እነዛ ነገሮች እንዲስተካከሉ እነዚህ ብሎ ማቅረብ ይቻላል።
የምርጫ ሰነዶችና መረጃዎች በአፋጣኝ ለማድረስ እየተሰራ ነበር ያሉት ተባባሪ ፕሮፌሰር መረሳ ጸሐይም የምርጫ ቅስቀሳ በይፋ ከተጠናቀቀ በኋላ ምርጫ ቅስቀሳ ቤት ለቤት በአንዳንድ አካባቢዎች እየተካሄደ መሆኑ ቅሬታ ሰምተን ገዢው ፓርቲ እንዲያቆመው ገልጸን ፓርቲውም ቅሬታ የተነሳባቸው አካባቢዎች ጠይቆን ቶሎ ለመፍታት ሲንቀሳቀስ ነበር በማለት ገልጸዋል። ለአሜሪካ ድምጽ ሙልጌታ አጽብሃ መቀለም።
አሁን ደግሞ እስቲ ወደ አፍሪካዊቱ ሀገር ዲሞክራቲክ ሪፐብሊክ ኮንጎ እናቅና። በዲሞክራቲክ ሪፐብሊክ ኮንጎ የተከሰተው የኢቦላ በሽታ ድንበር ተሻግረው ወደ ሌሎች ሀገሮች ሊስፋፋ ይችላል ሲል የዓለም ጤና ድርጅት አስታውቋል። በቅርቡ የወጡ መረጃዎች እንደሚያሳዩት በአሁኑ ሰዓት በኢቦላ የተያዙ ሰዎች ቁጥር 113 የደረሰ ሲሆን 48 ሰዎች ደግሞ በበሽታው መሞታቸው ተገልጿል። ሊዛ ሽላይን ከጀኔቫ የላከችውን ዘገባ ስመኝሽ ቆየ እንደሚከተለው ታቀርበዋለች።
የኢቦላ ቫይረስ በዲሞክራቲክ ሪፐብሊክ ኮንጎ 12 የኢኩዌተር ክፍለ ግዛቶች ውስጥ የሚገኙ 17 የጤና ጣቢያዎች ውስጥ ተዛምቷል። በሞንጎ የተሰኘውና በኡባንጊና በኮንጎ ወንዞች መካከል የሚገኘው ከተማ በቅርቡ የኢቦላ በሽታ ከተገኘባቸው ሁለት የድንበር ከተሞች መሃል አንዱ ነው። በዚህ ከቀጠለ በሽታው ወደ ሌሎች ሀገሮች ሊስፋፋ ይችላል ሲል የዓለም ጤና ድርጅት አስጠንቅቋል። የድርጅቱ ቃል አቀባይ ፋዴአ ቻኢብ ለቪኦኤ እንደተናገሩት ምባንዳካ የተሰኘው የኢኩዌተር ግዛቱ ዋና ከተማ በወረርሽኙ ተጠቅቷል።
The coronavirus pandemic is also adding to an already desperate situation.
እዛ የሚኖረው የከተማው ህዝብ በጣም የሚንቀሳቀስ ነው። ምባንዳካ ከተማ ለምሳሌ ኮንጎ ወንዝ ላይ የምትገኝ የእንቅስቃሴ እምብርት የሆነች ከተማ ነች። በዚያ ላይ በበሽታው ዙሪያ ትልቅ ፍርሃትና መጥፎ ግንዛቤ አለ። የመገበያያ ቦታ እንደመሆኑ መጠን የዓለም የጤና ድርጅት በዚያ በኩል የሚጓዙ መንገደኞችን በመመርመር እያገዘ ነው ያለው።
ቻኢብ እንደሚሉት በሽታው በወንዙ ዙሪያ ያለውን የንግድ እንቅስቃሴ ተከትሎ ከምባንዳካ ወደ ዲሞክራቲክ ሪፐብሊክ ኮንጎ ዋና ከተማ የሆነው ኪንሻሳ ሊዛመት ይችላል የሚል ፍርሃት መኖሩን ይገልጻሉ።
UNHCR has long been highlighting the need to address the situation.
በአሁኑ ሰዓት በኮንጎ ዲሞክራቲክ ሪፐብሊክ እና በኮንጎ ሪፐብሊክ መካከል ያለው አብሮ የመስራት ትስስር ከምንም በላይ የሚፈለግበት ጊዜ ነው። በበሽታው ቁጥጥርና መንገደኞችን በማጣራት ዙሪያ አብሮ መስራት ያስፈልጋል።
በሽታው የበለጠ እንዳይስፋፋ የዓለም ጤና ድርጅት እስካሁን ከአንድ ሚሊየን በላይ ለሚጠጉ ተጓዦች በ46 የመቆጣጠሪያ ጣቢያዎች ላይ ምርመራ አድርጓል። በዚህ የበሽታውን መስፋፋት ለመክታት በሚደረገው ጥረትም 72 በኢቦላ የተጠረጠሩ ሰዎችን ለይቶ ለማውጣት መቻሉ ተገልጿል። የኢኩዌተር ክፍለ ግዛት በዛፎች የተከበበ ጥቅጥቅ ደን ሲሆን በእነዚህ አካባቢዎች መጓጓዝ ረጅም ጊዜ ይወስዳል። በዚህ ምክንያት በኢቦላ የተጠቁ ቦታዎች ላይ በቀላሉ መድረስና በበሽታው የተያዙ ሰዎችን አግኝቶ ወደ ሕክምና ቦታ መውሰድ አስቸጋሪ በመሆኑ በሽታውን ለመቆጣጠር የሚደረገውን ጥረት አዳጋች አድርጎታል። ሌላው ችግር ደግሞ የገንዘብ እጥረት ነው። የዓለም ጤና ድርጅት የኮቪድ-19 ወረርሽኝ ያሉትን የገቢ ምንጮች ጠራርጎ በመውሰድ ለኢቦላ ይሰጥ የነበረውን ትኩረት እንዲቀንስ ማድረጉን ይገልጻል። ድርጅቱ የጠየቀው የ40 ሚሊዮን ዶላር እርዳታም በአብዛኛው ሰሚ አላገኘም። በዲሞክራቲክ ሪፐብሊክ ኮንጎ የሚደረገው ነፍስ የማዳን ስራ እንዳይቋረጥ ለማድረግም የዓለም ጤና ድርጅት ለአደጋ ጊዜ ካስቀመጠው ገንዘብ 2.3 ሚሊዮን ዶላር አውጥቶ እየሰራ መሆኑን የገለጸው
አድማጮቻችን ከአሜሪካ ድምጽ የሚተላለፈውን ጋቢና ቪኦኤ ነው በማዳመጥ ላይ የምትገኙት። አብራችሁን ስለሆናችሁም እናመሰግናለን።
ባገራችን የሰላም የጤና የብልጽግና የእድገት ዘመን ይሁንልን። የሰላም የጤና የደስታ ይሁንልን።
Peace, amen.
አብረን ስላመሸን ደስ ብሎናል። ኤልያስ አስማሪ መሰናዶ አቀናባሪ ነው። ትዝታ በላቸው ደግሞ እኔ ሀብታሙ ዝዩም መሰናዶውን እየመራው አብሬያችሁ አምሽቻለሁ። የነገ ሰው ይበለን። መልካም ምሽት። የሰላም